በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክቡራን አድማጮቻችን፣ እንደምን ሰነበታችሁ? ባለፉት ቀናት እግዚአብሔር በወጣችሁበትና በገባችሁበት ስፍራ ሁሉ ተጠብቋችሁ ነው። በዚህ ባየር ሞገደማ ካኝነት እንደገና ደግሞ እንድንገናኝ ፈቃዱ ሆኗልና ስሙ ለዘላለም የተመሰገነ ይሁን። ባለፉት ጊዜያት ከተማርናቸው ትምህርቶች እግዚአብሔር ለኛ የሚረቡንን ስንቆች እንደሰነቀልን በሕይወት ዘመናችንም የሚደግፈንን ምርኩዙን እንዳደረገልን እምነታችን። ዛሬም ደግሞ እንደተለመደው አንደኛ ዜና መዋዕል መጽሐፍ ጥናታችንን እንቀጥላለን። እግዚአብሔር የሚኖረንን ጊዜ ይባርክልን ይያልን ዚህ በግሩም ታደሰ ዝማሬ ጌታችንን ከፍ ከፍ እናደርጋለን።
ማነው ማነው የሚመስለው ኢየሱስን የሚስተካከሉ አይማይ ሞከረው ያይልም በሰመን ስሚያ ዘከሻይ የሚያፈርሰ የጌታ ኢየሱስ ካለው የኔኩ
ኢየሱስ ክርስቶስ በእውነት የገዢዎች ገዢ ነው። አቻና አኩያ የማይገኝለት አምላካችን ለዘላለም የተመሰገነ ይሁን። ይህንን አምላክ ታምነንኛ አርፈናል። የሚያስደነግጠን የሚያስበረግገን ምንም ነገር የለም። እግዚአብሔር ለዘላለም የተመሰገነ ይሁን። ዝማሪውን ግሩም ታደሰን እግዚአብሔር አብዝቶ ይባርከው እያልን ወደ ጸሎታችን እናልፋለን። አዎ ጌታችን ሆይ አንተ የጌቶች ጌታ ነህ። ጌታችን ሆይ እኛን ደግሞ እነሆ በልጅ በጌታ በኢየሱስ ክርስቶስ በኩል ስላዳንከን ወደ ቤትህም ስለጠራህን እንድናርፍ ደግሞ እግዚአብሔር ሆይ ሁኔታዎችን አመቻችተህ እግሮቻችን በቤት ጸንተው ይቆሙ ዘንድ ይህንን ዕድል ስለሰጠህን ክብር ተመስገን። ጌታ ሆይ በፈቃድህ ደግሞ መኖር እንድንችል እርዳን። ከቃልህም ደግሞ ጌታችን ሆይ ታምራትን ማየት እንድንችል የልቡናችንን ዐይኖች አሁንም አብራ፣ ጊዜውንም ሁሉ ባርክልን። ስለ ዘላለማዊና ስለ ኃያሉ ስምህ ስትል ስማን፣ አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ታቦቱን ወደ ኢየሩሳሌም ለማምጣት ዳዊት ያደረገውን የመጀመሪያውን ሙከራ ስንመለከት ነበር። እንደተመለከትነው ዳዊት ታቦቱን ወደ ኢየሩሳሌም ለማምጣት ሙከራ አድርጓል። ምንም እንኳን የሙከራው ተገቢ ቢሆንም በተሳሳተ መንገድ ነበር ተግባራዊ ለማድረግ የፈለገው። ለታቦቱ ማረፊያ እንድትሆን የኢየሩሳሌምን ከተማን የመረጠው ዳዊት ብቻ ሳይሆን እግዚአብሔርም ጭምር ነበር። ስለዚህ ታቦቱ ወደ ኢየሩሳሌም መወሰዱ ትክክል ነበር ማለት ነው። ችግሩ ወገኖቼ ዳዊት የተሳሳተ መንገድ መመከሩ ብቻ ነበር። ዘልቁ መጻፍ እንደምንመለከተው ታቦቱ ከስፍራ ወደ ስፍራ መጓጓዝ የነበረበት የሌዊ ነገድ በሆኑት በቃታውያን ጫንቃ ላይ ነው። ሌላ ምንም አማራጭ ነገር አልነበረውም ማለታችን ይታወሳል። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናል። እግዚአብሔር የሚኖረንን ጊዜ ይባርክልን እያልን ወደ ዛሬው ጥናታችን እናልፋለን። ወገኖቼ በዘመናችን የእግዚአብሔርን ቃል ማስፋፋት ቀላል ነገር ላይሆን ይችላል። አንዳንዶች ግን የጌታን ሥራ እንደ መዝናኛ ወይም እንደ ሌላ ዋዛ ፈዛዛ ነገር ይመለከቱታል። ጊዜያቸውንም ለማሳለፍ የሚሞክሩበት ወቅትም አለ። ለኢየሱስ ግን ካለን ፍቅር የተነሳ ወገኖቼ ስንታዘዝ ሁኔታዎች ሁሉ አስደሳች ሊመስሉ ይችላሉ። ያም ሆኖ ግን ሥራው ቀላል አይደለም። የእግዚአብሔር ሕዝቦች የእግዚአብሔርን ቃል ማዳረስ አለባቸው። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል ሐዋርያው። ሮሜ ምዕራፍ 10 ቁጥር 17ን ተመልከቱ። ቃሉን ስናውጅ እግዚአብሔር ቃሉን ይባርካል። ሰዎች የእግዚአብሔርን ቃል መስማት አለባቸው። ግን ያለ ሰባኪ እንዴት ቃሉን መስማት ይችላሉ? በሌላ በኩል ደግሞ ጳውሎስ የመስቀሉ ቃል ለሚጠፉ ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ለማዳን ነው ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18ን ተመልከቱ። በሰዎች አማካይነት ሰዎች ወንጌልን እንዲሰሙ የእግዚአብሔር ፈቃድ ነው። አካባቢያችንን ስንመለከት ረፍት ማጣትን ነው የምንመለከተው። ለእግዚአብሔር ቃል ታማኝ ሆና ያልተገኘችው ቤተክርስቲያንም እንደ ሌሎቹ ተቋሞች ሁሉ አቅመቢስና ደካማ ሆና ተገኝታለች። በበኩሌ መፍትሄ ሊሆን የሚችለው ወንጌል በሙሉ ኃይሉ ሲሰበክ ብቻ እንደሆነ አምናለሁ። እግዚአብሔር ትኩረት ለሚሰጠው ነገር እኛም ትኩረት እንስጥ። ዳዊት ካለፈው ስህተት ተምሯል። በአሁኑ ጊዜ ስለ ታቦቱ ትክክለኛ ግንዛቤ ያለው ይመስላል። እስቲ አንደኛ ዜና ምዕራፍ 15 ቁጥር 1ን ተመልከቱ። መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ዜና ምዕራፍ 15 ቁጥር 1ን አውጡ። እኔ ላንብብላችሁ። ዳዊትም በከተማው ላይ ለራሱ ቤቶችን ሠራ፣ ለእግዚአብሔርም ታቦት ስፍራ አዘጋጀ፣ ድንኳንም ተከለለት ይላል። በአሁኑ ጊዜ ዳዊት ታቦቱን በትክክለኛ ሁኔታ ማንቀሳቀስን ተምሯል። ቁጥር 2ን ደግሞ አለፍ ብለን እንመልከት። በዚያን ጊዜም ዳዊት የእግዚአብሔርን ታቦት ይሸከሙ ዘንድ ለዘላለም ያገለግሉትም ዘንድ እግዚአብሔር ከመረጣቸው ከሌዋውያን በቀር ማንም የእግዚአብሔርን ታቦት ይሸከም ዘንድ አይገባም አለ ይላል። ዳዊት ለምን መጀመሪያውኑ ነገሮችን በትክክለኛው መንገድ ማድረግን አልተማረም? አስተዋላችሁ? ለምን ከስህተቱ ወይም ከጥፋቱ እስኪማር ድረስ ጠበቀ? በጣም የሚገርመው ብዙዎቻችን የምንማረው በዚህ መንገድ ነው፣ ማለትም ከስህተታችን ነው። ዳር ሆኖ እንዲህ ከማድረግ ይልቅ እንዲህ ብታደርገው ኖሮ ማለት ይቻላል። ችግሩ ግን እኛው ራሳችን ያንኑ ስህተት ስንፈጽም መገኘታችን ነው። ዳዊትም ወደ አዘጋጀለት ስፍራ የእግዚአብሔርን ታቦት ያመጣ ዘንድ እስራኤልን ሁሉ ወደ ኢየሩሳሌም ሰበሰበ ይላል ቁጥር 3። አንደኛ ዜና ምዕራፍ 15 ቁጥር 3ን ልብ ይሏል። ታቦቱን ከማምጣቱ በፊት እስራኤልን በአንድነት መሰብሰብ እንዳለበት ዳዊት አስቧል። አሁን ዳዊት ታቦቱን በእንዴት አይነት ሁኔታ ማንቀሳቀስ እንዳለበት ተገቢውን ትምህርት ያገኘ ይመስላል። እስቲ ቁጥር 4ን እንመልከት። ዳዊትም የአሮን ልጆችና ሌዋውያንን ሰበሰበ ይላል። የሕዝቡን አለቆችንም ሰብስቦ እያንዳንዱ አለቃ ምን ያህል ሰው ማዘጋጀት እንዳለበት መመሪያ ሰጣቸው። ከቁጥር 11 እስከ 12 ያለውን አለፍ ብለን ደግሞ እንመልከተው።
ዳዊትም ካህናቱን ሳዶቅንና አብያታርን፣ ሌዋውያንንም ሩኤልን፣ አሳያን፣ ኢዩኤልን፣ ሸማያን፣ ኤልኤልን፣ አሚናዳብንም ጠርቶ እናንተ የሌዋውያን አባቶች ቤቶች አለቆች ናችሁ። ወደ አዘጋጀሁለት ስፍራ የእስራኤልን አምላክ የእግዚአብሔርን ታቦት ታመጡ ዘንድ እናንተና ወንድሞቻችሁ ተቀደሱ ይላቸዋል።
ዳዊት ለታቦቱ ስፍራ አዘጋጅቶለታል። ትክክለኛ ቦታው የት እንደሆነ ግን የምናውቀው የለም። ምናልባት የኦርና አውድማ ይሆንን? እንደሚታወቀው ለወደፊቱ መቅደሱ የሚሰራበት ስፍራ እንደሆን ያንን ቦታ ዳዊት ገስቶት ነበር። ይህ ቦታ የሚገኘው በሞሪያም ተራራ ላይ ሲሆን አብርሃም ይስሐቅን መስዋዕት ያቀረበው በዚህ ቦታ እንደነበር ይታወሳል። የዚህ ተራራ ተረተር ኢየሩሳሌምንና የጎልጎታ ተራራን ያቋርጣል። ጎልጎታ ደግሞ ጌታ ኢየሱስ የተሰቀለበት ስፍራ እንደሆነ ይታወቃል። ስለዚህ ዳዊት ለታቦቱ ያዘጋጀለት ስፍራ በሞሪያም ተራራ ላይ ሳይሆን እንደማይቀር አስባለሁ። ቁጥር 13 ላንብብላችሁ። ቀድሞም አልተሸከማችሁምና እንደ ሥራቱም አልፈለግነውምና አምላካችን እግዚአብሔር በመካከላችን ስብራት አደረጋላቸው ይላል። እንደምታስታውሱት ወገኖቼ በኦዛ ሞት ምክንያት ዳዊት በእግዚአብሔር አዝኖ ነበር፣ እግዚአብሔርንም ወክሶ ነበር። በኋላ ግን ስህተቱ የርሱ መሆኑን ተረዳ፣ ለበደሉም ንስሐ ገባ። እስቲ አለፍ ብለን ቁጥር 14 እንኒ የእስራኤልንም አምላክ የእግዚአብሔርን ታቦት ያመጡ ዘንድ ካህናቱና ሌዋውያኑ ተቀደሱ ይላል። እንዴት ደስ ይላል! የእስራኤል አምላክ የእግዚአብሔር ታቦት የሚለው አገላለጽ ምን ያህል እንደ ተደጋገመ ልብ አድርጋችኋልን? እግዚአብሔር ለታቦቱ ምን ያህል ትኩረት እንደሚሰጥ ነው ድግግሞሽ የሚያመለክተን፣ ወይም ደግሞ ድግግሞሹ የሚያሳየን። ሙሴም እንዳዘዘ እንደ እግዚአብሔር ቃል የሌዋውያን ልጆች የእግዚአብሔርን ታቦት በትከሻቸው ላይ በመሎጊያዎቹ ተሸከሙ ይላል። የሚናገረው በዘኍልቍ ምዕራፍ 4 እግዚአብሔር ስለ ሰጠው ግልጽ ትእዛዝ ነው። ዳዊት የዝማሬ ሰው እንደነበር እናውቃለን። አሁንም ቢሆን ሁኔታዎቹ በሙዚቃ እንዲታጀቡ ይፈልጋል። ዳዊትም በዜማ ዕቃ በመሰንቆና በበገና በጸናጽልም እንዲያዜሙ ድምፃቸውን በደስታ ከፍ እንዲያደርጉ መዘምራኑን ወንድሞቻቸውን ይሾሙ ዘንድ ለሌዋውያን አለቆች ተናገረ ይላል። ቁጥር 16ን ይመለከቷል። ታቦቱ ወደ ኢየሩሳሌም የሚመጣበት ቀን ታላቅ በዓል የሚደረግበት ቀን እንዲሆን ታስቧል። ስለዚህም ሙዚቀኞችና ዘማሪያንም ስፍራ ስፍራቸውን እንዲይዙ ተነግሯቸዋል። ቁጥር 25ን አለፍ ብላችሁ ተመልከቱ። መቼም ይህ ቀን ከሌላው የተለየ ቀን እንደሚሆን ጥርጥር የለውም። እነዚህ መስዋዕቶች ወደ ክርስቶስ የሚያመለክቱ ናቸው። ይህንንም በተመለከተ አሁንም ከቁጥር 27 እስከ 28 ያለውን አለፍ ብላችሁ ተመልከቱ። ዳዊትም ታቦቱንም የተሸከሙ ሌዋውያን ሁሉ መዘምራኑም የመዘምራኑም አለቃ ከናንያ የጥሩ በፍታ ቀሚስ ለብሰው ነበር። ዳዊትም የበፍታ ኤፉድ ነበረው። እንዲሁ እስራኤል ሁሉ ሆ እያሉ ቀንደ መለከትና እምቢልታ እየነፉ ጸናጽልና መሰንቆም በገናም እየመቱ የእግዚአብሔርን የቃል ኪዳን ታቦት አመጡ ይላል። ዛሬ ብዙዎች ወደ ቤተ ክርስቲያን ከማይመጡበት ምክንያት አንዱ በቤተ ክርስቲያን ውስጥ ደስተኛ ሰዎችን ባለማግኘታቸው ሊሆን ይችላል። እንደ እውነቱ ከሆነ አድማጮቼ፣ ክርስቲያኖች ደስተኞች መሆን ነበረባቸው። ዳዊት ታቦቱን ወደ ኢየሩሳሌም እንደሚያመጣ ሕዝቡ ሁሉ ሰምቷል። በወቅቱ በኢየሩሳሌም የነበሩ የሌላ አገር ሰዎችም ምን ያህል የደስታና የበረከት ቀን እንደ ነበር ለማየት ይችለዋል። እስቲ ቁጥር 29ን እንመልከት። የእግዚአብሔርም ቃል ኪዳን ታቦት ወደ ዳዊት ከተማ በደረሰ ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት ሲዘፍንና ሲጫወት አይታ በልቧ ናቀችው ይላል። ሜልኮል የንጉሥ ሳኦል ልጅ ናት፣ ለዳዊትም የመጀመሪያ ሚስቱ ናት። በሙሉ ልቡ እግዚአብሔርን ሲያመልክ አይታ በልቧ ዳዊትን ናቀችው። እንደ ዳዊት ያሉ ለእግዚአብሔር የተሰጡ ሰዎች ዛሬ ያስፈልጉናል። ከምዕራፍ 15 የምናገኘው ትልቅ መልእክትም ይኸው እንደሆነ አስባለሁ። ታቦቱ ዳዊት ባዘጋጀበት ድንኳን ማረፉን የምንመለከተው ከምዕራፍ 16 ነው። ለታቦቱ የሚያስፈልገውን ማንኛውንም ነገር ዳዊት በሚገባ አሟልቷል። ምዕራፍ 16 ከቁጥር 1 እስከ 3 ያለውን ስፍራ ተመልከቱ። ምዕራፍ 16 ከቁጥር 1 እስከ 3 ያለውን ስፍራ አብረን እናንብበው። የእግዚአብሔርንም ታቦት ይዘው ገቡ፣ ዳዊትም በተከለለለት ድንኳን ውስጥ አኖሩት። የሚቃጠለውን መስዋዕትና የደህንነቱን መስዋዕትም በእግዚአብሔር ፊት አቀረቡ። ዳዊትም የሚቃጠለውን መስዋዕትና የደህንነቱን መስዋዕት ማቅረብ በፈጸመ ጊዜ በእግዚአብሔር ስም ሕዝቡን ባረከ። ለእስራኤልም ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ፣ አንዳንድም ቁራጭ ሥጋ፣ አንዳንድም የዘቢብ ጥፍጥፍ አካፈለ ይላል። የእስራኤል ሕዝብ ወገኖቼ በጣም የተደሰቱበት ወቅት ነበር። ከዚያ በኋላም የሚቃጠለውን መስዋዕት አቀረቡ። የሚቃጠል መስዋዕት ወደ እግዚአብሔር ፊት እንደሚወጣ ከዘሌዋውያን መጽሐፍ መመልከታችንን እናስታውሳለን። የደህንነት ወይም የሰላም መስዋዕትም አቅርቧል። ይህም በደሙ አማካይነት በእኛና በእግዚአብሔር መካከል ክርስቶስ ስላስገኘው ሰላም ያመለክታል። በክርስቶስ በኩል ወደ እግዚአብሔር ስንመጣ በእኛና በእግዚአብሔር መካከል ያለ ነገራችን ሁሉ ይስተካከላል። እስቲ ቁጥር 4ን አለፍ ብለን እናንብብ። በእግዚአብሔርም ታቦት ፊት ያገለግሉ ዘንድ የእስራኤልንም አምላክ እግዚአብሔርን ይወድሱት ዘንድ ያመሰግኑትና ያከብሩትም ዘንድ ከሌዋውያን ወገን አቆመ ይላል። እግዚአብሔርን ለማምለክ ተሳትፎ የሚያደርጉ ሰዎች ዛሬ ያስፈልጉናል። ዳዊትም ይህን በተመለከተ ነበር ዝግጅት ያደረገው። አሳፍ የመዘምራን አለቃ ሲሆን ቀጥሎ ያለው ደግሞ ዘካርያስ ይባላል። እነዚህ ሁሉ በአንድነት ሆነው የተዋጣለት የመዘምራን ቡድን አቋቋሙ። በዚያም ቀን ዳዊት በአሳፍና በወንድሞቹ እጅ እግዚአብሔርን እንዲያመሰግኑ አስቀድሞ ትእዛዝ ሰጠ ይላል። ቁጥር 7ን ተመልከቱ። ይህን መዝሙር በድጋሚ ከመዝሙር ምዕራፍ 105 እንመለከታለን። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብ ሥራውን አውሩ፣ ተቀኙለት፣ ዘምሩለት፣ ታምራቱንም ሁሉ ተናገሩ ይላል መዝሙሩ ማለቴ ነው። መዝሙር 105 ከቁጥር 1 እስከ 2 ያለውን ስፍራ በኋላ ተመልከቱ። ወገኖቼ ለሰዎች ስለ እግዚአብሔር መናገር አለብን፣ ቃሉንም ማዳረስ አለብን። በጣም የሚያሳዝነው ግን ብዙዎች ከእግዚአብሔር ቃል ይልቅ የሚያውቁት ነገር ቢኖር የቴሌቪዥን ማስታወቂያዎችን መሆኑ ነው። አንዳንድ ሰባኪዎችም ከመጽሐፍ ቅዱስ ይልቅ በቪዲዮ ስላዩት ሰባኪ ትልቅነት ቢያወሩ ይወዳሉ። የሬዲዮ ማስታወቂያዎችን በቃላችን ሸምድደን የምንይዛቸው ስንቶቻችን ነን? የእግዚአብሔርን ቃል ፈጽሞ አንዱንም መስመር እንኳ የማንወጣው ብዙዎች በቤተ ክርስቲያን ውስጥ አለን። ወዳጆቼ ክርስቲያኖች ወደ እግዚአብሔር ቃል እንድትመለሱ አበክሬ መክራችኋለሁ። በክርስቶስ ያለውን ነጻነት እንድትለማመዱ ልነግራችሁ እፈልጋለሁ። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብ ሥራውን አውሩ ይላል። አንደኛ ዜና ምዕራፍ 16 ቁጥር 8ን ተመልከቱ። ባለፉት ዘመናት እግዚአብሔር ተንቀሳቅሷል። ዛሬም ቢሆን በመንፈስ አማካኝነት እግዚአብሔር እየተንቀሳቀሰ ነው። ከዚህ ዓለም ጋር ያለውን ጉዳይ እግዚአብሔር ገና አልጨረሰም። የእርሱንም እጆች በተለያዩ የዓለማችን ሁኔታዎች ውስጥ መመልከት ይቻላል። ተቀኙለት፣ ዘምሩለት፣ ታምራቱንም ሁሉ ተናገሩ ይላል ቁጥር 9 ደግሞ። ዝማሬ እግዚአብሔርን የምናመሰግንበት ዋነኛ መንገድ ነው። መዘመር ባልችልም እንኳ ከሚዘምሩት ጋር ወገኖቼ አብሬ ማንጎራጎር እችላለሁ። በሕዝብ ፊት ለመዘመር ጥሩ ድምፅ የለኝም። ስለዚህም በፍጹም የማላስበው ጉዳይ ነው። ብቻዬን በመሆንበት ጊዜ ግን ለራሴ እዘምራለሁ። ሆኖም ግን ወገኖቼ የራሴ ድምፅ ለራሴ እንኳን ደስ አይለኝም። ያም ሆነ ይህ ግን በዝማሬ እግዚአብሔር ማመስገን መልካም እንደሆነ አምናለሁ። የኔ ድምፅ ለእኔ ባያምረኝምና ደስ ባይለኝም፣ ዝማሬ ግን እግዚአብሔርን ደስ ሳሰኘው እንደማይቀር አምናለሁ። በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁ፣ ሁልጊዜ ፊቱን ፈልጉ ይላል። ከቁጥር 10 እስከ 11 ያለውን ስፍራ ይመለከቷል። ሐዋርያው ያዕቆብ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል ይላል። ያዕቆብ ምዕራፍ 4 ቁጥር 8ን ተመልከቱ። ለደህንነታችን የምናደርገው ነገር ቢኖር ወደ ክርስቶስ መምጣትና በርሱ መታመን ብቻ ነው። እንደዚያ የምናደርግ ከሆነ ደህንነትን እናገኛለን። ይሁን እንጂ ወገኖቼ ከእግዚአብሔር ጋር ለሚኖረን ኅብረት ግን ዋስትና ሊሆነን አይችልም። ከእግዚአብሔር ጋር ኅብረት እንዲኖረን ከተፈለገ ሁልጊዜ ፊቱን ፈልጉ ተብለናል። ሁልጊዜ ፊቱን እንፈልጋለንን? ጠዋት ከመኝታችን ስንነሳ የምናስበው የመጀመሪያው ነገር ምንድን ነው? አድማጮቼ ማታ አልጋችን ላይ ስንወጣስ የምናስበው የመጨረሻው ነገር ምንድን ነው? በቀኑ ጊዜ እግዚአብሔርን እንፈልገዋለንን? ወይስ ወደ የሥራ መስካችን ስንሄድ እግዚአብሔርን እንረሳዋለን? ባሪያዎቹ የእስራኤል ዘር ለርሱም የተመረጣችሁ ያዕቆብ ልጆች ሆይ የሠራትን ድንቅ አስቡ፣ ታምራቱንም ያፉንም ፍርድ እርሱ እግዚአብሔር አምላካችን ነው፣ ፍርዱ በምድር ሁሉ ነው ይላል። በአንድ ወቅት አመሻሽ ላይ ፀሐይ ሳትጠልቅ የሚታየውን ውበት አስተውል ነበር። የእግዚአብሔር ፍጥረት ጽሑብ ድንቅ የሚሰኝ ነው። ዳዊት ልብ እንድናደርግ የሚፈልገውም ይህንኑ በፍጥረታቱ የሚታየውን የእግዚአብሔር ድንቅ ሥራን ነው። በዚያ ዘመን እግዚአብሔር በምድር ሁሉ ላይ ፈርዷል። ዛሬም ቢሆን እግዚአብሔር እየፈረደ ነው። ዛሬም ቢሆን ወገኖቼ እግዚአብሔር በሰዎች ሕይወትና ጉዳይ ውስጥ የሚሠራ ነገር አለው። እርግጥ ነው ቅዱሳት መጻሕፍት እንደሚነግሩን ሰይጣን የዚህ ዓለም አምላክ ነው። እንዲህ ሲባል ግን እግዚአብሔር በዚህ ዓለም ውስጥ ምንም የሚያገባ ወይም የሚመለከተው ጉዳይ የለም ማለት አይደለም። እግዚአብሔር የፍርድ አምላክ ነው። ሰይጣንን ጨምሮ አንድ ቀን እግዚአብሔር በዓለም ሁሉ ላይ ይፈርዳል። ከቁጥር 15 እስከ 17 ያለውን ስፍራ ለፍ ብላችሁ ተመልከቱ። አንዳንድ ሰዎች እግዚአብሔር ለአብርሃም የገባውን ቃል ኪዳን አቅልሎ ሊመለከቱት ይፈልጋሉ። ዳዊት ግን ያንን ቃል ኪዳን አቅልሎ ሊያዩ አይፈልግም። ቃል ኪዳኑን ለዘላለም እስከ ሺህ ትውልድ ያዘዘውን ቃሉን አሰበ። ለአብርሃም ያደረገውን ለይስሐቅም የማለውን ለያዕቆብ ሥርዓት እንዲሆን ለእስራኤልም የዘላለም ኪዳን እንዲሆን አጸና ይላል ቃሉ። ዳዊት በዚህ ክፍል መሠረት ከቁጥር 15 እስከ 17 ባለው መሠረት ማለቴ ነው፣ እስቲ ስለ ቃል ኪዳኑ እናስብ እንነጋገር የሚል ነው የሚመስለው። የእግዚአብሔር ቃል ኪዳን ዛሬም የጸና ነው። ለዘሮቹ ርስት እንደሚሰጠው ለአብርሃም ቃል ኪዳን ገብቶለት ነበር። በተስፋውም መሠረት አንድ ቀን ሙሉ በሙሉ በአሁኑ ጊዜ ቅድስት አገር የምንለውን ስፍራ ለዘሮቹ ይሰጣል። ያንን መሬት ከእግዚአብሔር ከተቀበሉ በኋላ ደግሞ ግብፃውያንን፣ አረቦችንና ሩሳውያንን የሚፈሩበት ምክንያት የለም። ሰው ሁሉ በሰላም የሚኖርበት ጊዜ ስለሚሆን ማንንም መፍራት አይኖርባቸውም፣ እስራኤላውያን ማለቴ ነው። ምድር ሁሉ የእግዚአብሔር ነው። እርሱ በፈቀደው ጊዜ ለፈቀደው ሰው ይሰጣል። ከአብርሃምና ከዘሮቹ ጋር ቃል ኪዳን እንዳደረገ ሁሉ እግዚአብሔር ከእኛም ጋር ቃል ኪዳን አድርጓል። በክርስቶስ ኢየሱስ አማካይነት በመንፈሳዊ በረከት ሁሉ እንደሚባርከን ቃል ገብቶልናል። ምድሪቱን በተመለከተ እግዚአብሔር ለእርሱም የገባለትን ቃል ዳዊት እንዳስተዋለ መገንዘብ ይቻላል። ይህንን በተመለከተ ከቁጥር 18 እስከ 22 ያለውን ስፍራ አለፍ ብላችሁ በኋላ ተመልከቱ። የእግዚአብሔር ጥበቃ በእስራኤል አባቶች ላይ ነበር። ይህ በቀጥታ የሚመለከተው አብርሃምን፣ ይስሐቅንና ያዕቆብን እንደሆነ ቢታወቅም ማንኛችንንም ጭምር ይመለከታል። እግዚአብሔር በቀባቸው ላይ እጃችን እንዳንሰነዝር ወይም እንዳናነሳ ወይም በአንደበታችን ክፉ እንዳንናገር መጠንቀቅ አለብን። የቤተ ክርስቲያናችን መጋቢን ከመንቀፋችን በፊት የእግዚአብሔርን ሥራ እየጎዳን ነው ወይስ እየጠቀምን በማለት ራሳችንን መጠየቅ ይኖርብናል። ምድር ሁሉ እግዚአብሔርን አመስግኑ፣ ዕለት ዕለት ማዳኑን አውሩ፣ ክብሩን ለአሕዛብ ታምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውም ብዙ ነውና በአማልክትም ሁሉ ላይ የተፈራ ነው ይላል። ከቁጥር 23 እስከ 25 ያለውን ስፍራ ልብ ይሏል። የእግዚአብሔር ልጆች በክብር እስኪገለጡ ድረስ ዓለም በምጥ ላይ ነው። አንድ ቀን ፍጥረት ሁሉ ይፈታል፣ ይፈወሳል። ያኔ ከዚህ ቀደም ሰምተኖ የማናቁ አይነት ዝማሬን እንሰማለን። የአሕዛብ አማልክት ሁሉ ጣዖታት ናቸው፣ በአማልክትም ሁሉ ላይ የተፈራ ነው፣ እግዚአብሔር ግን ሰማያትን ሠራ የሚለውን ቃሉን ደግሞ ከቁጥር 26 እናነባለን። እዚህ ላይ ጣዖት የሚለው ቃል ኢሊል ከሚለው የዕብራይስጥ ቃል የተተረጎመ ሲሆን ከንቱ ወይም ምናምንቴ እንደማለት ይሆናል። በእርግጥም ጣዖታት ከንቱና ምናምንቴ ናቸው። የተሰሩት ከእንጨት ከድንጋይ ወይም ከብረት ሊሆን ይችላል። የእንስሳ የሰው ወይም የዱር አውሬ ምስል ሊኖራቸው ይችላል። እግዚአብሔር ግን ፈጣሪ ነው ወዳጆቼ። ክብርና ግርማ በፊቱ፣ ኃይልና ደስታ በስፍራው ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርና ኃይልን ለእግዚአብሔር አምጡ። ቁርባንን ይዛችሁ በፊቱ ግቡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ ይላል። ከቁጥር 27 እስከ 29 ያለውን ስፍራ ተመልከቱ። እንዲህ ሲባል በቅድስና ውበት እግዚአብሔርን ስለ ማምለክ መናገሩ ነው። ቅድስና የእግዚአብሔር ባሕሪ ነው። በጣም የሚገርመው ግን ብዙዎቻችን እግዚአብሔርን ማምለክ ምን ማለት እንደሆነ እንኳ አለማወቃችን ነው። አሁን ይህንን እየተነጋገርን እያለን እንኳ ከጥልቅ ልቦናችሁ እግዚአብሔርን የማምለክ ስሜት አይሰማችሁምን? አምላካችን ምንኛ አስደናቂ ነው! ምድር ሁሉ በፊቱ ትነዋወጥ፣ ዓለሙም እንዳይናወጥ ጸንቷል። ሰማያት ደስ ይበላቸው፣ ምድር ማሴትን ታድርግ፣ በአሕዛብ መካከል እግዚአብሔር ነገሠ በሉ ይላል። ቁጥር 30ና 31ን ልብ ይሏል። እንደዚያ የሚሆንበት ቀን ወገኖቼ ሩቅ እንደማይሆን እምነቴ ነው። ባህርና ሞላዋ ትናወጥ፣ በረሃ በርሷም ያሉ ሁሉ አሴትን ያድርጉ፣ በምድር ሊፈርድ ይመጣልና የዱር ዛፎች በዚያን ጊዜ በእግዚአብሔር ፊት ደስ ይላቸዋል ይላል። ቁጥር 32ና 33ን ልብ በሉ። በዚያ ቀን የዱር ዛፎች እንኳ ሳይቀሩ ይዘምራሉ። እንዴት እንደሆነ እኔ አላውቅም። ጊዜው ደርሶ ስናይ ግን እኔም ሆንኩና አንተ እውነት መሆኑን እናረጋግጣለን። በጣም አስደናቂ ቀን ይሆናል። ለእግዚአብሔር ምስጋናና ክብር ይሆናል። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ይላል። ቁጥር 34 የእግዚአብሔር ምሕረት በጣም ሰፊ ነው። እኔና እናንተን የሚያስፈልገንም ይኸው ምሕረቱ ነው። ታዲያ ለምን አሁኑኑ ከእርሱ ምሕረት አንለምንም? ከቁጥር 35 እስከ 40 ያለውን ደግሞ አለፍ ብላችሁ ተመልከቱ። እንደምናውቀው በሳኦል ዘመን የዘወትሩ መስዋዕትና እውነተኛ አምልኮ ተቋርጦ ነበር። አሁን ግን ዳዊት እንደገና ሲያቋቁመው ከዚህ ክፍል እንመለከታለን። በዚህ ወቅት ታቦቱ በኢየሩሳሌም ነበር። ጧትና ማታ በቃል ኪዳኑ ታቦት ፊት የሚያገለግሉ ሰዎችንም ሲመድብ እንመለከታለን። ምሕረቱ ለዘላለም ነውና እግዚአብሔርን ያመሰግኑ ዘንድ የማንንና ኦዳታምን በስማቸው የተጻፉትን ተመርጦ የቀሩትን ከእነርሱ ጋር አቆመ ይላል። ቁጥር 41 እግዚአብሔርን ማመስገን ያለብንም በዚህ ምክንያት ነው፣ ምሕረቱ ለዘላለም ነውና። አለፍ ብላችሁ ወገኖቼ ቀሪውን ክፍል ቁጥር 42ና 43ን ተመልከቱ። እግዚአብሔር ስለ ድንቅ አሰራሩና ስለ ሥራው እንዲሁም ደግሞ ስለ አድራጎቱ አልፎም ተርፎ ደግሞ ስለዚህ ስለ ሰጠን ታላቅ በረከቱ ለዘላለም የተመሰገነ ይሁን። እንግዲህ የዛሬው ጥናታችን እዚህ ላይ ያበቃል።
ቀጠል በማድረግ ደግሞ ከእናንተ ደብዳቤዎች አንዱን እንመለከታለን። ወንድማችን አንዋር ከበደ ከትግራይ ውቅሮ የጻፈልን ደብዳቤ ደርሶናል። በጌታ የተወደድክ ወንድማችን አንዋር ከበደ፣ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ ይላልን ሰላምታችንን እነሆ ከምስራች ድምጽ ስቱዲዮ በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። በዚህ በመጽሐፍ ቅዱስ ትምህርት በራዲዮ የቱን ያክል እንደ ተጠቀማችሁ እግዚአብሔርም ከሰይጣናዊ መንገድ ደግሞ አውጥቶ በእውነት በቅን መንገዱ እንደመራችሁ ገልጸ የጻፈልን ደብዳቤ ስናነብ እግዚአብሔርን ስለናንተ እጅግ አድርገን አመሰገንን። ወንድማችን አንዋር እግዚአብሔር ምንጊዜም ቸር ነው፣ ምሕረቱም ለዘላለም ነው። እነሆ በደለኛውንና ኃጢአተኛውን እንደኔና እንዳንተ ያለውን ደግሞ አይቶ ፈርዶበት ውጪ አያስቀረውም። ምንጊዜም የምሕረት እጆቹን ዘርግቶ መቀበልን ያውቅበታል፣ በቤቱም ማኖርን ያውቅበታል። እነሆ ፍቅሩን የተለማመደች ነፍስ ደግሞ ከጌታ ከኢየሱስ ጋር ተጣብቃ በደስታ መኖርን ታውቅበታለች። የመጽሐፍ ቅዱስ ትምህርት በራዲዮ ነፍሳትን ከጨለማ ዓለም ወደ እግዚአብሔር ቤት እየጠራ በማገልገል ላይ መሆኑንና ፍሬውን ስንመለከት ደግሞ ደስ ይለናል። የጌታ የኢየሱስ ክርስቶስ ስም ለዘላለም ከፍ ይበል። ጥያቄዎችህ በአድራሻ በኩል ይመለሱልሃልና ተጠባበቅ። ቀጣዩን ደብዳቤህን እንጠባበቃለን። ጻፍልን። በመውጣት በመግባት እግዚአብሔር በረከቱን ጥበቃውንም ያብዛልን። ሰላም።